ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
አድማጮቻችን እንደምን አመሻችሁ። ይህ የጋሻ አማራ ድምፅ ራዲዮ ነው። የጋሻ አማራ ድምፅ ራዲዮ በ15360 ኪሎ ሄርዝ በ19 ሜትር ባንድ ወደ እናንተ ዘወትር በሳምንት አራት ቀን ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል የምናቀርበው ፕሮግራም አሁን ይጀምራል። ወደ ዕለቱ መርሃ ግብራችን እንገባለን። የዕለቱ መርሃ ግብራችን በመጀመሪያ በዜና እወጃ እንጀምርና በመቀጠል ደግሞ ወደ ዛሬው የውይይት ርዕሳችን እንገባለን።
የአድዋ ድል በዓል በሚኒሊክ አደባባይ እንዳይከበር ተከልክሏል። በዓሉን በስፍራው ያከበሩ ንጹሃን አማሮችም ተገደሉ። በአዲስ አበባ አራዳ ጊዮርጊስ ደብር እየተካሄደ የነበረው የቅዱስ ጊዮርጊስ የንግስ በዓል የአድዋ በዓልን ለመከልከል በወጡ ወታደሮች ተኩስ ተቋረጠ። የባህር ዳር ወጣቶች አርበኛ ፋኖ ዘመነ ካሴ ከግፍ እስር እንዲፈታ ጠየቁ። እስክንድር ነጋ በአዲስ አበባ የተፈጸመውን ፋሽስታዊ ድርጊት አወገዘ። ዕለተ ቅዳሜ የካቲት 25 ቀን 2015 ዓ.ም ላይ እንገኛለን። ጤና ይስጥልኝ አድማጮች፣ ከጋሻ የአማራ ድምፅ ራዲዮ አርዕስቶቹን በማስቀደም ዜናዎቹን ይዤ ቀርቤያለሁ። ጌጥዬ ያለው ነኝ። ወደ ዝርዝሩ አልፋለሁ። የአድዋ ድል በዓል በሚኒሊክ አደባባይ እንዳይከበር ተከልክሏል። በዓሉን በስፍራው ያከበሩ ንጹሃን አማሮችም ተገደሉ። የኦሮሞ የወረራ አገዛዝ 127ኛው የአድዋ ድል መታሰቢያ በዓል በዳግማዊ ምኒልክ አደባባይ እና በአራዳ ጊዮርጊስ ደብር ስር እንዳይከበር ከልክሏል። የአገዛዙ ወታደሮች ጸረ ታሪክ ክልከላውን ጥሰው ወደ ስፍራው እየሄዱ ቁጥራቸው ያልታወቀ የበዓሉ አክባሪዎችን በጠመንጃ መትተዋል። አንድ የበዓሉ አክባሪ የኦሮሞ ወታደር በተኮሰው ጥይት ተገድሏል። አንድ ሌላ አማራ ባስለቃሽ ጭስ ታፍኖ ተገድሏል። ህፃናትና ዘወንቶችን ጨምሮ በርካቶች ክፉኛ ቆስለዋል። በአብይ አህመድ የሚመራው የኦሮሞ የወረራ አገዛዝ የኢትዮጵያን ብሔራዊ ታሪክ ለማጥፋት የጀመረው እንቅስቃሴ ተባብሶ ቀጥሏል። በአዲስ አበባ አራዳ ጊዮርጊስ ደብር እየተካሄደ የነበረው የቅዱስ ጊዮርጊስ የንግስ በዓል የአድዋ በዓልን ለመከልከል በወጡ ወታደሮች ተኩስ ተቋረጠ። ምእመናንና ምእመናት በቤተ ክርስቲያኑ ቅጥር ግቢ ውስጥ በተተኮሰው አስለቃሽ ጭስ ተበትነዋል። በተጨማሪም አንድ ምእመን በጭሱ ታፍኖ መገደሉን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ጉዳዩን አስመልክቶ ትናንት ባወጣው መግለጫ አስታውቋል። እስካሁን በደረሰን መረጃ መሰረት በቤተ ክርስቲያን ቅጥር ከፍተኛ ረብሻ በመፈጠሩ ምክንያት አንድ ምእመን በተተኮሰው አስለቃሽ ጭስ ታፍነው ሕይወታቸውን አጥተዋል። አገልጋይ ካህናት፣ አባቶች፣ ምእመናንና ምእመናት ከፍተኛ የሆነ አካላዊና ስነልቦናዊ ጉዳት ደርሶባቸዋል። ከ15 ያላነሱ የሰንበት ትምህርት ቤት አገልጋይ ተማሪዎች በደረሰባቸው ጉዳት ምክንያት ወደ ሆስፒታል ተወስደዋል ብሏል ሀገረ ስብከቱ በመግለጫው። የባህር ዳር ወጣቶች አርበኛ ፋኖ ዘመነ ካሴ ከግፍ እስር እንዲፈታ ጠየቁ። የካቲት 23 የተከበረውን የአድዋ ድል በዓል ተከትለውም የአማራ ህዝባዊ ኃይል ፋኖ መሪ አርበኛ ዘመነ ካሴም በአስቸኳይ ከግፍ እስር እንዲፈታ በሰላማዊ ሰልፍ ጠይቀዋል። የትናንት አርበኞች ሲዘከሩም የዛሬ አርበኞች በግፍ ታስረው መሆን እንደሌለበትም ገልጸዋል። አርበኛ ዘመነ ካሴ በአስቸኳይ ያላንዳች ቅድመ ሁኔታም የማይፈታ ከሆነ መላው የአማራ ህዝብ ወደ ለየለት ህዝባዊ እምቢተኝነት ሊገባ እንደሚችልም አስጠንቅቀዋል። አርበኛ ዘመነ ካሴ የህግ የበላይነት በሌለበት የፍትህ ስርዓት አልከራከርም በማለት ፍርድ ቤት መቅረብም ሆነ በዶሴው ላይ መከራከር ካቆመ ወራት ተቆጥረዋል። በአሁኑ ጊዜ በህገ ወጥ ሂደት በባህር ዳር ሰባት አሚት ወህኒ ቤት በግፍ እስር ላይ ይገኛል። እስክንድር ነጋ በአዲስ አበባ የተፈጸመውን ፋሽስታዊ ድርጊት አወገዘም። ጋዜጠኛና የሰባዊ መብት ተሟጋች እስክንድር ነጋ የኦሮሞ የወረራ ገዛዝ በአድዋ በዓል አክባሪዎችና በኦርቶዶክሳውያን ምዕመናን ላይ የወሰደውን የኃይል እርምጃና ክልከላው ግዟል። በተለይም የቤተክርስቲያን ሉዓላዊነት ተጥሶ ምዕመን መገደሉንና ሃይማኖታዊ ስነ ስርዓት መቋረጡን ተቃውሟል። እስክንድር ባለፈው ሳምንት በጎጃም ቡሬዳሞት ከታሰረ በኋላ ለማዕከላዊ አገዛዙ ተላልፎ ሊሰጥ ሲል በህዝባዊ ተቃውሞ መፈታቱ ይታወሳል። አድማጮች የእስክንድር ነጋን ሙሉ መልእክት በመጋበዝ ዜናዎችን በዚሁ ጨረስኩ። ጤና ይስጥልኝ።
ትላንት የካቲት 23 2015 ዓ.ም. 127ኛውን የአድዋ ድል በዓል ለማክበር በወጣው አዲስ አበባ ህዝብ ላይ የተፈጸመው ፋሽስታዊ ድርጊት በመላ ኢትዮጵያውያንም ሆነ በዓለም አቀፉ ማህበረሰብ ሊወገዝ ይገባዋል። የአድዋ ድል የኢትዮጵያን ብቻ ሳይሆን በቅኝ ግዛት ቀንበር ለወደቁት የመላ አፍሪካውያንና የእስያውያን ድል ነው። በኢትዮጵያ ብቻ ሳይሆን በብዙ የአፍሪካና የእስያ ሀገራትም ሊከበር የሚገባው ነው። በሀገራችን ውስጥም የአድዋ ድል ባይኖር ኖሮ ወደ 2-3 ሀገራት ይበታተን በነበረው የኦሮሞ ህዝብ ዘንድ ከልብ ሊከበረው ይገባዋል። ሀቁ ይህ ሆኖ ሳለ በዚህ የክህደት ዘመን በኦሮሚያ የድል በዓሉ ፈጽሞ እንዳይከበር ወይም ደግሞ በእጅጉ ደብዝዞ እንዲከበር ከመደረጉን ባሻገር በአዲስ አበባ በዓሉ እንዳይከበር በተላለፈው ውሳኔ እና በተፈጸመው ፋሽስታዊ ድርጊት ሳቢያ የንጹሐን ህይወት ከማለፉን ባሻገር የቤተ ክርስቲያን ግቢ ተደፍሮ ሃይማኖታዊ ስነ ስርዓት እንዳይከናወን የኃይል እርምጃ ተወስዷል። ይህ ድርጊት በሀገር ውስጥና በውጭ ዓለምም በአንድ ድምፅ መወገዝ አለበት። በዚሁ መንፈስ እኔና በዙሪያ ያሉት ጓዶች በሙሉ ፋሽስታዊ ድርጊቱን በጥብቅ እናወግዛለን። እንደዚህ አይነቱ ነውር የማይፈጸምበት ስርዓት የማይፈጽም መንግስት እውን እስከሚሆንም ድረስ መላው የኢትዮጵያ ህዝብ በአንድ መንፈስ በአንድ ልብ በአንድ ኃይል በተባበረ ክንድ ሊታገል።
ጎጃም ተኳሽ ሞልቶ ነው፣ ጎንደር ተኳሽ ሞልቶ ነው፣ ወሎ ተኳሽ ሞልቶ፣ ሸዋ ተኳሽ ሞልቶ ነው፣ ተኳሽ ሞልቶ ነው፣ ወሎም ተኳሽ ሞልቶ ተኳሽ ሞልቶ ነው፣ ጎጃም ተኳሽ ሞልቶ፣ ጎንደር ተኳሽ ሞልቶ ነይ፣ ሸዋ ተኳሽ ሞልቶ ነይ፣ ወሎ ተኳሽ ሞልቶ። ማንም ፈለጨበት አማራ መሪያቶ ሀረጉዴን ሀረጉዴን
አድማጮቻችን እንደምን አላችሁ? ለዜና ወጃው ባልደረባይን ያመሰገንኩኝ ወደ ዛሬው ውይይታችን እንገባለን። ዛሬም እንደተለመደው የጋሻ ባልደረቦችን ይዣለሁኝ። ፍጹም ጌታቸውና ጋሽ ባለው እንደተለመደው አብረውናል። ሰሞኑን እንግዲህ የአማራ ተወካይ ነኝ የሚለው ብአዴን ከኦሮሞ ብልጽግና ጋር ውይይት አድርጓል። የራሱንም ያደርጋል። ይህንን በተመለከተ ባልደረቦቼ መረጃ አላችሁ ብዬ አስባለሁኝና ጌታቸው ከአንተ ጀምራለሁ። ከዚህ ስብሰባ ምን የሰማው ነገር አለ? ህዝቡስ ምን ይጠብቅ?
አመሰግናለሁ ዶክተር አየ ነው። እንግዲህ እንዳልከው ሰሞኑን ሁለቱ የብልጽግና ቅርንጫፎች ራሳቸውን ቅርንጫፍ ብለው የሚጠሩ የአማራ ብልጽግና እና የኦሮሞ ብልጽግና ስብሰባ አድርገው ነበር። ነገር ግን ስብሰባው ለይስሙላ በድል የተጠናቀቀ በሚመስል መልኩ ወጥተው በጸጥታና ደህንነት አብረው እንደሚሰሩ መግለጫ ሰጥተውናል። እውነታው ግን ከዚህ በተገላቢጦሽ እንደሆነ የውስጥ ምንጮች ይጠቁማሉ። ምክንያቱም የአማራ ብልጽግናዎች ያነሱትን ጥያቄ የኦሮሞ ብልጽግናዎች ተቀብለው ከማስተናገድ ይልቅ ጩኸቴን ቀማኝ እንደሚለው የአገሬ ሕዝብ ከሳሽ ሆነው በመምጣታቸው በነበረው የስብሰባ ፍጥጫ ሳይስማሙ ነው የተለያዩት። ዞሮ ዞሮ ዛም የተገኘ ብስራት የለም ለማራ ህዝብ ምናልባት እንደ ብስራት የሚታየው ተስማምተው ታዛዥ እንደ ድሮ ሲታዘዙ እንደነበሩት አድርጉ የተባሉትን ነገር ይዘው አለመውጣታቸው እንደ ብስራት ይቆጠር ካልሆነ በስተቀር ለማራ ህዝብ ይሄ ነው የሚባል ፋይዳ የሌለው ስብሰባ ሆኖ ነው የተጠናቀቀው። ተመልሰው ራሳቸውን ስብሰባ ያደርጉ ከሆነ እንግዲህ ምን ሊያደርጉ እንደሚችሉ ወደፊት አብረን የምናየው ነው የሚሆነው። እኔ ግን እንደ አንድ አማራ ቢያደርጉ የምለው ተብልጽግና ጋር ያላቸውን ፍች ያላቸውን አብሮነት በማቆም ፍች ያደርጉ ዘንድ አማራዊ ጥሬን አስተላልፋለሁ። ያ ሲሆን ብቻ ነው የአማራ ህዝብ ተታሰረበት ገመድ ሊፈታ የሚችል ብዬ እገምታለሁ። በመሆኑም አሁንም ደግሜ ነው ጥሬን የማስተላልፈው። የሚሰሙን ከሆነና የሚሰማኝ ከሆነ የአማራ ባለስልጣኖች የሚሰሙ ከሆነ እባካችሁ ከብልጽግና ውጡና አማራ የታሰረበትን ገመድ ፍቱት እላለሁ።
በጣም አመሰግናለሁኝ። እንግዲህ ቀጣይ ጥያቄ ፍጹም ላንተ ነው የሚሆነው። እንግዲህ የስብሰባውን መግለጫ አይተናልና አሁን ደግሞ ጌታቸውም ሐሳብ እየሰጠ ነው በአዴን ወይም የአማራ ብልጽግና ከማዕከላዊ መንግስት ራሱን እንዲያወጣና ህዝቡን እስራቱን እንዲፈታለት ማለት ነው። አደጋ እየመጣ ነው ያለው። እንደምንሰማው ከሆነ መከላከያ ሙሉ በሙሉ ለትግራይ ኃይሎች ስንቅና ትጥቅ አቀብሎ ለቆ ወጥቷል። ስለዚህ ከትግራይ በኩል በደንብ የተዘጋጁን ያሉት ለሌላ ዙር ጦርነት፣ ከታች ደግሞ ኦነግ በደንብ እየተዘጋጀን ያለው አማራን ለመውረር አልፎ ተርፎ በአማራ ምድር ላይ ራሱ በአዴን በሚያሳድረው ላይ ማለት ነው በልዩ ኃይል በመከላከያ ስም መለየው ለብሶ ገብቷል። ይሄ እንደሆነ ህዝቡም ያውቃል በአዴን አመራሮችም ያውቃል። ግራ ተጋብተው ነው ያሉት እና ከዚህ ስብሰባ እንግዲህ መግለጫው የውሸት ነው እንጂ በጣም ተጨቃጭቀው እንደተለያዩ ነው የምናውቀው። በአዴን ከባለፈው ስህተቱ ይማራል ብለን እንመን ወይስ እንደተለመደው አሁንም ባርነቱ ሎሌነቱ ስለማይለቀው ትንሽ ፉከራ አድርጎ ህዝቡን ይክዳል ብለህ ትገምታለህ? እንዴት ታየዋለህ አንተስ የዚህን የአመጣጥ እየመጣ ያለውን አደጋና በአዴን ይቋቋመዋል ላይ ብለህ ታምናለህ?
የኔ እንኳን አሁን የበአዴን ከፌደራል መንግስቱ መውጣቱ ዶክተር ጌታቸው እንዳለው ሜቢ ሊጠቅም ይችላል፣ ግን ጥንቃቄ ያስፈልጋል የሚል እምነት ነው ያለኝ። ምክንያቱም አሁን ያለው የኦሮሞማ መንግስት የሀገር ምስረታ ላይ ነው። የሀገር ምስረታ ላይ እና አማራም ጠል ነው ያለው። አሁን ያንን ሙሉ በሙሉ ለቆለት ቢወጣ ያንን ጉዳይ ለማድረግ የሀገር ምስረታውን የኦሮሞውን አገር ምስረታ ከአማራ ግዛቶች ወስዶ መንገድ ተከፈተለት ማለት ነው። የኔ አመለካከት ቢሆን የሚሻል የምለው አማራ ብልጽግና እዛው ሆኖ የፌደራል መንግስቱ ላይ ሆኖ ግን ራሱን አደራይቶ አሁን ጥሩ ነገር ዶክተር ቅድም ሲናገር የሰማሁት የአማራ ብልጽግና አንድ አይነት መንፈስ አምጥቷል። አንድ አይነት መንፈሱን አምጥቶ እዛው ውስጥ ሆኖ ሊቃወም ይገባል። እዛው ውስጥ ሆኖ ያ በቃ የአማራን ህዝብ መጀመሪያ ሊለቀው ይገባል። ቅድም አንተም እንደተናገርከው አሁን በዙሪያችን ቦታ ላይ እንትን አለ ጦርነት፣ የትግራዩም የኦሮሞማውም ኦነጉም እየገደለ ነው እየጨፈጨፈ ነው ያለው። ስለዚህ ወጣ ብሎ ልዩነቱን አቁሞ አሁን እኛ እናንተ ጋር በዚህ ጉዳይ አንቀመጥም፣ ይሄ ጉዳይ ከእናንተ ጋር አያስማማንም፣ ይሄ እንትን ሊያሰራራን አይችልም በማለት አጋር የሆነውን ከዛው ከብልጽግና ጋር አጋር ለሚሆን ለምሳሌ አፋር ጋር ሊሆን ይችላል፣ ለምሳሌ ሶማሌ ጋር ሊሆን ይችላል፣ ከነሱ ጋር ውስጥ ለውስጥ ቢያደርግና ግን ይፋነቱን ለውጭ ቢያሰማ ነው ብዬ ማምነው። አዘርዋይስ ከወጣላቸው እነሱ ጠቅልለው ወዴት ነው የሚያስገቡን? አሁን እነሱ በሰጡን ህገ መንግስት የአማራ ክልል ላይ ብቻ ነው ሰብስበው የሚያስቀምጡን። አዲስ አበባ እንኳን እንዳነት ይዘጉብን ይችላሉ። መከላከያውን በእኛ ቦታ ላይ ሊያዙብን ይችላሉና ጥንቃቄ ያስፈልጋል። ግን አሁንም ያማራ ብልጽግና ከታዛዥነት ወጥቶ አሁን እንኳን እንደሚያደርገው ጠንከር ብሎ ከኦሮሞ ተቃራኒ ሆኖ መቅረብ ኦሮሞን ተግደርዳሪ ሆኖ መቅረብ አለበት ብዬ ነው ማምነው። አመሰግናለሁ።
እሺ አመሰግናለሁኝ። እንግዲህ ባሪን ስብሰባ ያረጋል ብለን እየጠበቅን ያለ ነው። ከኦሮሞቹ ጋር ያደረገውንም መግለጫ ሰምተናል። እንግዲህ ጋሽ ባለ ወደ አንተ ነው የምመጣው። ሁለት አስተያየቶች ሰምተናል ከዚህ ስብሰባ። እንግዲህ የምንጠብቀው ውጤት ባዴን ልብ ካለው ለቆ ወጥቶ ራሱን ችሎ ይስራ፣ አይ ደግሞ አይደለም በማዕከላዊ መንግስት ሆኖ ይከራከር የሚል ነው ያለው። ግን ከሁለቱ በፊት ባዴን ወጥቶም ሆነ ውስጥ ያለ ለመከራከር የሚያበቃ ቁመና አለ ወይ? ሌላው ደግሞ ሁለተኛ ጥያቄ ነው ለአንተ ጋስባር፣ የአማራን ህዝብ የሚያክል ደጀን ከጎኑ ቢያደርግ ኖሮ ስልጣን መቆጣጠር የሚሉ የሚችልበት እድል ነበረው ባዴን። ከዚህ በፊትም አሳልፎታል። አሁንም ያንን እድል ይጠቀማል ብዬ አላምንምና ህዝቡን እንዴት ቢያደርገው ህዝቡ ነፃ ይሆናል ወይ? ቢተው ህዝቡን እንዲታጠቅ ቢፈቅድለት፣ ካልሆነም ደግሞ ስልጣኑን በቃን ብለው ቢለቁ እንደ አማራጭ ታያለህ ወይ? ሁለት ጥያቄን ያቀረብኩልህ። እንግዲህ የሁለቱን የፍጹምና የጌታቸውን ባዴን ምን ቢያደርግ ይችላል የሚለውና አሁን ደግሞ የህዝቡ ዕጣ ፈንታ በምን መልኩ ቢሆን ነው የሚለውን ባዴን እንዴት ቢያደርግ ነው ህዝቡ ሊቶ የሚችለው የሚለውን እንድታየው።
በጣም አመሰግናለሁ አየነው። ሁለቱም ወንድሞቼ የተናገሩትን አዳምጫለሁኝ። በአጠቃላይ ባዴን ከፌደራል መንግስቱ ጋር ያለውን የግንኙነት ሁኔታ ሰሞኑን እንደሚ በተለያየ መንገድ ራሱን እንደሚቃወም ሆኖ ቀርቧል። እውነታው እንግዲህ በተግባር ባዴንን አምነነው ስለማናውቅ፣ ይሄ ባዴን ደግሞ የአማራ በቀንደኛ ጠላት እጅግሩን አሳስሮ የሚያስገርፍ የሚያስገድለው እንዲሳደድ የሚያደርገው እንዳይነሳ የሚያደርገው ልጆችን የሚያስር በመሆኑ ይሄንን ይፈጽማል ብሎ ለማመን ስለሚከብድ እንዲህ አይነት ነገሮች እየተነገሩ ነው ያሉት። ይሆናል ወይ ነው እኔ ከፌደራል መንግስትም የሚወጣ ነው ብዬ አላስብም። ምክንያት በባህሪው አሳይቶ ስለማያውቅ፣ ከአማራ ህዝብ ጎን ቆሞ ስለማያውቅ ይህን አይነት ጀግና ሆኖ ይወጣል ብዬ አላስብም። የጀግንነቱ ዋና ቁልፉ የባንዳነት ግልጋሎቱ ነው፣ የአሽከርነት ግልጋሎቱ ነው። የጀግንነት ባህሪው የአማራ ህዝብ የስነ ልቦና ባህሪ አይደለም። በባዕዴን ውስጥ ያለው የአማራ ህዝብ አጠቃላይ ያለውን ችግር ተደርቶ ለአማራ ህዝብ የቆመ በቃ የሚል አቋም አለው ብሎ ለማለት ከታሪኩ ስንነሳ ይህንን ለማለት በጣም እጅግ የሚከብድ ነው ብዬ አስባለሁ። ግን ከሆነ እሰየው፣ ጸበል ተረጭተው ከሆነ ባለፈውም ብዙ ነገር አንስተናል። መንገድ ሲዘጋ ህዝብን እያሰረ ፋኖን እያሰረ የተለያዩ ነገሮችን እየፈጠረ ወጣቱ አንገቱን እንዲደፋ ለማድረግ የሚሰራውን በቀላሉ እኮ ትንሹን ነገር ማድረግ ያልቻለ ነው። አሁን እኮ የንግድ ድርጅቶች ሁሉ እየቀዘቀዙ ያሉበት ሁኔታ ነው። መንገዱ በመዘጋት መኪና የሚሄድበት መኪና ሄዶ ወይንም የትራንስፖርት እንደ ልብ ተንቀሳቅሶ ለመስራት የማይቻልበት ጭነው ገቢና ወጪ የማይደረግበት ወደ አማራ ክልል እኮ እየተፈጠረ ነው ያለው። ይህንን ያውቃል እና ይህንን የማድረግ ቁመና አለው ወይ ነው ያልከኝ። አጠቃላይ ይህን ለህዝቡ ይህን ራሱን ለይቶ ማቆም የሚያስችለው ቁመና አለው ወይ የሚለው ነው። ይሄ ቁመና በተጨባጭ ስላላየ ነው ከዚህ በፊት ይህን ያከናውናል ለማለት ያስቸግራል። ግን እሴ ካደረገ በተግባር እንየው ነው። በተግባር ባለፈውም አንስቻለሁ፣ እኔ ደጋግሜም ላነሳው የምፈልገው የአማራን ህዝብ የሚመጥን ወታደራዊ ቁመና የልዩ ኃይሉን ከ200,000 በላይ እስከ 300,000 የሚደርስ አስቸኳይ ማቋቋም አለበት። አማራ ተከቧል። ይህን ካደረገ አንዱ መስፈርት ነው የአማራን ፋኖ በየአቅጣጫ ያሉትን ፈቶ
በራሳቸውን ወጣቶች ራሳቸውን ሊያደራጁ በሚችሉበት መንገድ በነጻነት ሊተዋቸው ይገባል። ራሳቸውን ከጥቃት እንዲከላከሉ ሊያደርግ ይገባል። ይሄን ካደረገ አንዱ ሌላው ነው። በኢትዮጵያ ማለት በሰኔ 15 የታሰሩትን መኮንኖች ብቃት ያላቸውን ብዙ ነገር መስራት የሚችሉትን አፍኖ የአብይን ለማስደሰት በእስር ቤት ያስቀመጣቸውን ሊለቅ ይገባዋል። በመተከልም በወለጋም በተለያዩ በሸዋም በአዲስ አበባ ዙሪያም የሚካሄደው ግልጽ ወጥቶ ምንድነው እንደው በደንብ ዝም ብሎ ዲማውራት ሳይሆን ግልጽ ወጥቶ ተቃውሞውን ሊያሳይና ትግሉን ከህዝቡ ጋር መቀላቀሉን ሊያሳይ ይገባዋል። ልናምነው እንድንችል የሚል እምነት አለ። የአማራን ህዝብ የመምራት ጥበብ እድል አግኝቶ ነበረ። ይሄ ባህር ዳር አደባባይ ላይ እኮ ባህር ዳር ስታዲየም ላይ ተናግረው ነበር። ከዚህ በኋላ የምትሉንን እናዳምጣለን ብሎ ነበር፣ ግን አልተገኙም። የአብይ ውሸት እነሱም ጋር አለ። አብይ እንግዲህ አለቃ ሲዋሽ እነሱም መዋሸት አለባቸው። አለቃቸውን ለማስደሰት አማራን ለአማራ ህዝብ ብለው አይደለም፣ ለአለቃቸውን ለማስደሰት። ከዚህ አኳያ በጥቅሉ በፍጹም እኔ የማምነው ምንድን ነው የመምራት ጥበብ ከህዝባቸው ጎን የመቆም ህዝባቸውን የማዳን ጥበብ የላቸውም፣ ከህዝብ ጎን አይደሉም ብዬ አምናለሁ። ጸበል ተረይተው ከሆነ ምናልባት እና ወኔ ቀበቶ ታጥቀው ከሆነ የምናየው ይሆናል ብዬ አስባለሁ። አመሰግናለሁ። አየ ነው።
እሺ፣ በጣም ነው የማመሰግነው። ካለን አንጻር እንግዲህ እኔ ፈጠን ብዬ የሚቀጥለውን ጥያቄ ጌታቸው አቀርባለሁ። እየመጣ ያለው አደጋ እንግዲህ የምናውቀው ነው። ከላይ ትግራይ እየተሟሟቀ ነው ያሉት ጦርነት ለማምጣት፣ ከታች ኦነግ አለ፣ በምዕራብ ደግሞ ሱዳን አለ። አብይ ሱዳን ድረስ ሄዶ ነው እንግዲህ እንዲወጉለት ተማጽኖ የመጣው። አማራው ለዚህ በቂ ዝግጅት እያደረገ ነው ወይ? ካልሆነስ ብአዴን እያደረገ ካልሆነ በተለይ ደግሞ የአማራን ህዝብ እንዴት ይፍታው? በተለይ በተለይ ፋኖችን አስሮ እያለ ብአዴን ይህንን እየመጣ ያለውን አደጋ ለመከላከል ፋኖን አስሮ በቂ ዝግጅት እያደረገ ነው ብለን ማመን እንችላለን? ጌችላለን።
አመሰግናለሁ ዶክተር አየነው። እንግዲህ የአማራ መከራ ያሳለፈውን መከራ በጣም ብዙ ነው። ወደፊትም የሚኖረው ነገር እንግዲህ አፍጦ የመጣ ነው። ዘርፈ ብዙ ሆኖ እንዳልከው ከላይ በኩል የትግሬ ወራሪ ኃይል እያሟሟቀ ነው ያለው ለአራተኛ ዙር ወረራ። በታች ደግሞ ኦነግ ህዝባችን ያሰቃያል፣ ኦሮሞ የሚባል ክልል ውስጥ የሚኖረውን። ከዛም አልፎ ደግሞ ራሳችን እነሱ ክልል የእናንተ ነው ብለው በሰጡንም ሸዋ ድረስ መጥቶ እያቃጠለ ነው ያለው፣ ህዝባችን እያሰቃየ ነው ያለው። ለዚህ ምላሽ በሚሆን መልኩ ማህበረሰባችን ዝግጅት እያደረገ ነው ወይ? በኔ አተያይ ይቀረናል። ይሄ በግልጽ የሚታይ ነገር ነው። በአደንስ ቢሆን ኖር ይሄ አሁን አዲሱ የአማራ ብልጽግና የምንለውስ በቂ ነገር አለው ወይ ካልከኝ እሱም የለውም። ግን አንድ ላይ ስንቆም ኃይል ይሆነናል ብዬ ስለማስብ እኔ አደረጃጀታችን ማስፋት፣ ህዝቡ ለትግል ራሱን ዝግጁ ማድረግ እና ሲባል ብቻ ሳይሆን እየሆነ ያለውን አይህ እንግዲህ በትግል አንዳንዴ የማትናገረው ነገር ይኖራል። በአዴንን አሁን እኔ የማየው እንደዛ ነው። ህዝቡ እየመጣበት ያለውን መከራ በግልጽ አይቷል። በተለይ በፖለቲካ ይሄ ዲሞክራሲ የምንለው እንግዲህ በድምፅ ብልጫ የሚደረገውን ነገር በደንብ እየተረዱ ይመስለኛል። ምክንያቱም እየገዛ ያለው ገዢው አብይ ኃይል ማሰባሰብ መያዙን ተረድተዋል። ከደቡብ የሚፈልጉትን አዲስ ክልልም ፈጠሩ፣ ያሉትንም ያዙ፣ ድምፃቸውን ማብዛት ጀምረዋል። ከላይ ከወራሪው ትግራይም ደግሞ ቲፒኤልኤፍን ይዞ መጥቶ 50 ሲደመር አንድ ድምፅ እንደሚኖረው ወደፊት በደንብ ተረድተዋል። ይህ ማለት ደግሞ ምንድን ነው? ለብአዴን እንደ ማይኖሪቲ ያስቆጥረዋል፣ ወይንም በጣም ትንሽ ወንበር እንደሚቀመጥ ሰው የእነሱ ድምፅ ሰጡም አልሰጡም እንደማይጠቅም አድርጎ እንደሚያስቀምጣቸው በመረዳታቸው እኔ የሚመስለኝ የህዝቡን መነሳት የሚጠብቁ ነው የሚመስለኝ የብአዴን አመራሮች። ህዝቡ ተነስቶ ትግሉን አፋፍመው ከህዝቡ ጋር ሆነው ትግሉን ሊመሩ ይችላሉ፣ ካልሆነም ደግሞ ትግሉን ሊያስቀጥል ለሚችል ለማስረከብ ዝግጁ ናቸው ብዬ ነው የማስበው። ግን ተጠየቀኝ ጥያቄ አንፃር ዝግጅቱ እንደ ማህበረሰብ በጣም ብዙ ዝግጅት ይጣበቀብና ያሉ እንቅስቃሴዎች አብረታች ቢሆኑ እንደ በአሬንም በግልጽ አቋም ይዞ እንዳልኩት ቀደም አይ ከዚህ መንግስት ጋር የዚህ መንግስት አስፈጻሚ ያልሆነም ከህዝቤ ጋር ነው የምቆመው የህዝቤን አጀንዳ አስፈጽማለሁ ብሎ የታሰሩ ፋኖቻችንን በመልቀቅ የታሰሩ ጄኔራሎችን ኮሎኔሎችን የሚሆኑ የጦር መሪዎችን በመልቀቅ ለህዝቡ ውለታ ይውላል ብዬ ገምታለሁ።
በጣም ነው ማመሰግነው ቤት የመጨረሻ ጥያቄ ነው የሚሆነው ፍጹም ላንተ። እንግዲህ እስካሁን ተያየነው ሰምታልና የአማራ ህዝብ ከተደገሰለት የመጨረሻው የዋንጫ ጦርነት ይመስለኛል ይሄ ጦርነትና አሸናፊና ተሸናፊ ለይቶለት የአገሪቷን መጣፈንታ የሚወስን ይመስለኛልና ለባዴን ምን መልእክት አለ? እንግዲህ በቀረችን ደቂቃዎች አንድና ሁለት ደቂቃዎችን በዛው አስጨርስ።
መልካም ህዝቡ እንግዲህ አሁን ወደ 30ም 40ም ላይ ህዝቡን ይዞ የሚወጣ ለህዝቡ የሚታገል ሰው እንደሌለ ወይም ፓርቲ እንደሌለ ማወቅ አለበት ህዝቡ። ከዛ ሊማር ይገባል። አሁን ማን ነው እኔ ሊያወጣኝ የሚችለው የሚለውን እንግዲህ አማራ ህዝብ ትልቅ ህዝብ ነው ስንል የአማራ ህዝብ ታሪካዊ ህዝብ ነው ስንል ልክ ለምሳሌ ንጉስ ኃይለ ስላሴ ወደ እንግሊዝ በሄዱ ጊዜ እነ በላይ ዘለቀ ናቸው የመሩት somebody መውጣት አለበት። አሁን ያሉት ፋኖዎች ካሁኑ ካለው ሌቭል ከፍ ማለት አለባቸው። እዛ ያሉት ሽማግሌዎች እዛ ያሉ የፋኖ መሪዎች ሊነሱ ይገባል። በቃ አሁን አማራን የሚወክለው የለም። አማራ እኔ በኔ አመለካከት ለስልጣን ድረስ ካልሄደ ይሄ አገሩ ነው ኢትዮጵያ ሀገሩ ነው በአንድ ክልል ተከቦ የሚኖር ህዝብ አይደለም። የአማራ ህዝብ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ አለ። ያንን ህዝብ ነፃ ማውጣት ካለበት ለስልጣን መዋጋት አለበት። አሁን ደግሞ ወቅቱ አሁን ነው ይሄ የሚያደርግበት ምክንያቱም ከታች ደቡብ መንግስት ይሄ ፌደራሉ መንግስት ጠንካራ አይደለም ዊክ ነው። አሁን የሚያሳየው የመኪና ሾው ለማስፈራራት ነው እንዳለ ኢትዮጵያን እንኳን አዲስ አበባን እንኳን መቆጣጠር አቅቶታል። ስለዚህ የአማራ ህዝብ ምንድነው ማድረግ ያለበት? ራሱን አነሳስቶ ራሱን ብቅ አድርጎ ለስልጣን እስከ አዲስ አበባ ድረስ መታገል አለበት ብያምናለሁ። ባዴን እንግዲህ ጠማማ ትውልድ ይቀና ዘንድ አይችልም። ከቀናች አንድ መነክራት ነገር ሁለት ነገር መከራት አለ ዶክተር ኦልሞስት ሁሉን ሰጥቷል። እንደው ቀና ብላ ወጣ ብላ በክልሉ ያለውን ለውጥ ታድርክ ያንን ስታድርክ አይ በአዴን ተለውጣለች እንላለን። ከነገና የፖለቲካ እንትኗ ደግሞ ትንሽ እንደው ከይስራስ የ30 አመት አብራ የምትኖረው ለምሳሌ በክልሉ ያሉትን ስደተኞች ወደ ወልቃይት ታስቀምጥ አትሊስት እንኳን ተሸናፊ እንኳን ብትሆን እዛ ቦታ ላይ ሪፈረንደም ከተደረገ እነዛ ሰዎች ሊጠቅሟት ይችላሉ። ትግራይ የትግራይ እንትኖች አሁን ስደተኛ ይግባ ያሉ ነው። የአማራስ መንግስት ለምንድነው እንደዛ ማታደርገው ለምንድነው ማትነቂው ነው ምለው። አመሰግናለሁ።
በጣም ነው ማመሰግነው። እንግዲህ በአዴኖች ስትንፋስ አቶ እንዲቀጥል ከፈለጉ ያላቸው የመጨረሻ አማራጭ ነው። አለበለዚያ አሁን እየመጣ ያለው ጦርነት የአማራን ህዝብ የመጨረሻ ጣፈንታ የኢትዮጵያንም ጣፈንታ የሚወስን ነው ብዬ ነው የማምነውና ህዝቡ በአዴንን ከመጠበቅ ይልቅ ይብዛም ይነስም በራሱ እንዲዘጋጅ በተለይ የፋኖ አመራሮች ባለፈው ጦርነት ከተሰራው ስህተት ትምህርት ወስደው ወደማያዳግመውና የአማራን ነጻነት ወደሚያጎናጽፈው የመጨረሻው ዝግጅት ማድረግ አለባቸው ብዬ ነው እኔም የግል መረክቴን ማስተላልፈው። አድማጮቻችን ጋሻ አማራን ስለምታዳምጡ ከልብ እናመሰግናለን። በሚቀጥለው ሳምንት እስክንገናኝ ድረስ ቸርን ሰንብቱ።